የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ሰላም፣ የአዲሱ ትውልድ ድምጽ ጋቢና ቪኦኤ ጀምሯል። የተመረጡ ዘገባዎች ከተመረጡ ሙዚቃዎች ጋር ተስማምተው ይደመጣሉ። አብራችሁን ስለምታመሹ አስቀድመን እናመሰግናለን። አብታሙ ዝዩን መርሃ ግብሩን እመራለሁ። ኤልያስ አስማረ ደግሞ የመርሃ ግብሩ አቀናባሪ ነው። በሳምንቱ መጀመሪያ ላይ ካስተማናችሁ ዘለግ ያለ ዳሰሳን ጀምር በማህበራዊ መገናኛዎች አጠቃቀም ላይ የተበራከቱ የመጡ አጥፊ ተግባራትን በተመለከተ የተለያዩ ሐሳቦችን ከተለያዩ ወገኖች ሰምተን ነበር። እነሆ ሙሉ ዳሰሳው። ለአመታት ማህበራዊ መገናኛዎችን ያዘወተረው ሲሳይ አሁን ላይ የተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም።
የማህበራዊ ሚዲያን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ፣ የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች እንደው አንዳንዴ እንደውም ስመለከት የስድብ ውድድር ያለው ሁሉ ስለሚመስል ድረስ እከሌ እንደዚህ ያለች እከሌ እንደዚህ ያለ የተባባለ የስድብ ውድድር እንዴት ነው? ብልግናችን ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ ያለው ይመስላል።
ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንዴ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያወሳል።
አንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞቹ ሳይሆን የሚያማቸው ሰዎች ውድድር የጭንቅላት ችግር ያለባቸው ውድድር ነው የሚመስለው። ወከሌ እንደዚህ በጣም ተሳደበ እነንትና ደግሞ እነንትናን ሰደቡ።
በመሰለ ማህበራዊ ሚዲያ መጥያውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኝት ቃኝት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሐሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ከጥያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማህበራዊ መገናኛዎች ለመልካም ያሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም።
እኔ በራሴ ልምድ ማስተውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎችን ማስተውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያ እንደ ማንኛውም ግሩፕ አልቆየም። ዓለም ብቻ ምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች እህት ነበረች። በእሷ የተነሳ ለእሷ ገቢ ማሰባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን ተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህጻናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው መጽሐፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ የተለያዩ ጊዜ በተለይ በልደት ቀን በየአመቱ እንደዚህ ገንዘብ እየተበሰብኩኝ የሚፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው፣ አይዟችኋለን አብረንን የሚል መልእክት ልካለው። ይህ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው።
መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚሉ አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግነናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር።
የሰው ልጅ እኩም ጎን አለው ጨለምተኛ የሆነ ምናልባት አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በርስ መስተጋብራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን።
ሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው።
አንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል፣ ግን ሁሉም ቦታ ያለ ነገር ሆኗል። ኦልሞስት ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠነ ሀገር የሚባለው አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ፣ መሳደቢያ፣ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል።
እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህሪያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። ዓለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ።
ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን፣ አሁኑኑ እንድረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲየት ግራቲፊኬሽን መፈለግ፣ ወዲያውኑ እርካታን መፈለግ፣ እነዚህ ነገሮች በጣም እየገጠሙ እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን ያኖረን ሚዛን ያን ነገር እየተሸረሸረ እየቀነሰ መጥቷል። የዛ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙንን ተጽዕኖ ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮችን ሲሉ ወደ ውጭ ነው የምናንጸባርቀው። ወደ ውጭ ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እንሄዳለን።
ወደ ጀመርነው ርዕሰ ጉዳይ እንመለሳለን። ከዚያ በፊት ግን የሙዚቃ እረፍት እንውሰድ።
I don't know.
መስተል ባህሪያትን የሚያሳዩ ሰዎች በመገናኛው ታሮች ላይ አሁን ላይ የበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰሉ የማህበራዊ መገናኛዎችን አሰራር ጠንቅቆ ባለማወቅ ተጠቃሚዎች ከተጠቃሚና ህይወት ቀያሪ ሐሳቦች ይልቅ አሉታዊ ሐሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል።
የተሰራበት አልጎሪዝም ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ ለጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት ብዙ ላይክ ያገኘውን በሚሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዚህ የሚፈለግ ስለሚመስለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንቴሊጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣልሃል። ትናንት ያልክበትን ሜዳ ዛሬ ትነግድበታለህ ማለት ነው።
አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማህበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጦማሪያን ዘንድ
የዩቲዩብ ችግሩ ምንድነው? እንደ ቢዝነስ ሞዴል ነው። ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ፣ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገነና ሁሉም ሰው ወደ ዩቲዩብ ይመጣል። ጥሩ ነው እንጣቱ። ግን ሲመጣ አላማው ምንድነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዚህ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በመንገዛው ሐሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ የነገን ለመነገድ የሚያስቡ ሰዎች ቲማቲም ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዚህ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳምጣቸው የተመረጡ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን።
ዮሐንስ አመክንዮ የተሞላባቸውን ሐሳቦች በማቅረብ ማህበረሰባዊ ርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኙ እንዲያደረገም ያብራራል።
አንደኛው ነገር የተወሰነ ወቀት ያላቸው ወይም ደግሞ አላፊነት ይሰማናል፣ በትምህርት ቤት ደጃፍ አልፈናል፣ ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስልውንም ምኑንም ግፊያውንም ችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን የምወስደው እንደ የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለ። በቃ አንድ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ስትሄድ ሰላም አለው። ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን ችለውት ነው ምል ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል። ሰውም ይደነግጣል። ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው እንደግሞ ቅርጽ ለማስያዝ ይሞክራል።
በዮሐንስ የቀደመ ሀሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ህዝብ በማይበጁ ሀሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል።
ይህን አጋጣሚ ተጠቅሜ የማስተላልፈው መልእክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ የሆነ አሁን ወደፊት 10 ዓመት 15 ዓመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰው መሳደብ፣ ሰው መዝለፍ፣ የሆኑ ግሩፕ ሰዎችን መዝለፍ፣ ከሌ ብሄር እያሉ መሳደብ፣ የክሌ ሃይማኖት የክሌ በጣም ነውር ነው። እንደዛ አይባልም።
የችግሩን ግዝፈት የተቃቀሱልን ሐሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማህበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የስነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማህበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማህበረሰባዊ ርብርቦችም ያስፈልጋሉ ይላሉ።
በወላጆች አስተዳደግም ላይ በትምህርት ቤቶቻችን የማስተማር ስርዓት ላይ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰረት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያለው? እየበደልናቸው ወይ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ኢንተልክት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበት ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ እንደ ግለሰብ አንድ ግለሰብ ሁል ጊዜ ሚዛንን ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኖ ለመያዝ መሞከር ያስፈልጋል። የስራ፣ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል ጤና እነዚህ አራት እንደ ደህን እንዳርገን ልናስባቸው። እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነ ሌሎችን ሶስት ማዕዘኖች እየቆጣ ነው። በመንፈሳዊ ለምሳሌ በሃይማኖት ወይም ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው ካልሆነ በስተቀር ያስቸግራል።
አድማጮቻችን በተነሳው ሐሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሐሳባችሁን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ እየተደመጠ ነው። አብራችሁን ስለምታመሹም እናመሰግናለን። የማህበራዊ መገናኛ አውታሮችን ላልተገባ አጠቃቀም የሚያውሉ መበርከታቸውን ቀደም ብለን ቃኝተን ነበር። ሆኖም አሁንም አውታሮችን ለደግነትና ለመተባበር የሚጠቀሙ ወጣቶችን ማስተዋወስ ያስፈልጋል። እንዳልካቸው በላይ ነው ያሉትን
እንዳልካቸው በላይ ነው በኩታበሮ ወረዳ ገቢዎች ጽፈት ቤት ባልደረባ ነው። ወጣቱ ኮቪድ-19 እንደ ሀገር ያመጣው ተጽዕኖ እንደ አካባቢ ደግሞ ያስከተለው ፈተና ረፍት ይነሳዋል። እናም ከሰላምታና ከመልክቶች መለዋወጫነት ያለፈ ወደማይጠቀምበት ማህበራዊ ድረገጽ ፊቱን አዞረ። ቴክኖሎጂን ለወገን ጥቅመዋል።
ወቅቱ ያመጣው ወረርሽኝ በተለይ እንደ ሀገር በጠቅላይ ሚኒስትራችን የሚጀመሩ የማህበረሰብ ማንቂያ ስራዎች ማጋራት እንዲሁም ሌሎች በጎ አድራጎት የሚሰሩ ድርጅቶችን ግለሰቦችን ሳይ እኔስ ያንን ተግባር ለምን ለመሳም አላማ ነው በሚል ተነሳሽነት ፌስቡክ ላይ የተወሰኑ ማህበራዊ ቅስቀሳዎችን ሳይ ፌስቡክ ላይ ያሉ ጓደኞቼ በቴሌግራም ቀጥታ ነው ከትን የፈለግኩት እና ቴሌግራም ስከፍት ሳንቲም ሰዎች ነበር፣ አንዳንድ ሰዎች ነበር ነና ለጊዜው እነዚህም በመያዝ ሀሳቡን አነሳሁት። ሀሳቡ ሲነሳ ለወረርሽኙ ሊጎዱ የሚችሉ ማህበረሰቦችን የዕለት ጉርስ መሸፈንና ነው የተዘራጀ ልማት ማህበር እንዲሁም መንግስት ያልሆነ ድርጅት የለም ለራሱን ችሎ ልማት ማህበር ባለመኖሩ ያንን ቢቋቋም በሚል ሜንድሮክኝ አላማ ይዤ ተነሳው። አንድ ሁለት እያለ ዛሬ ላይ ደርሷል።
ቀልድ ሚያዝያ 5/2012 ዓ.ም የተጀመረው እንቅስቃሴ ዛሬ 1500 የሚጠጉ አባላትን ማፍራት ችሏል። ከክፍለ ሀገር እስከ አውሮፓ፣ ከአውሮፓ እስከ አሜሪካ የሚገኙ አካባቢው ተወላጆች ጥሪውን ተቀላቀሉ። በአንድ ወር ውስጥ 350,000 ብር አሰባሰቡ።
ለወረዳውን ብቻ ሳይሆን ቀጣይ አገራዊ የሆኑ መፍትሄዎችን ማምጣት የሚችሉ ልጆችን ማሰባሰብ ችለናል። ሐኪሞች፣ ኢንጂነሮች፣ የቀድሞ ተማሪዎች እና ተወላጆች በሚገርም ሁኔታ ተሰባስበናል እና ትልቅ በጎ ጅምር ነው። ለጊዜው አሁን ላይ 219,000 ብር ወጪ በማድረግ በጣም የተቸገሩ ተብሎ ቀበሌ አስተዳደሩ ይሰጣል። ለመቶ የከተማ ሰዎች ደርሰናል። የረዳ ነው በአይነት ነው 25 ኪሎ ዱቄት እና 5 ሊትር ዘይት ነው የረዳ ነው 100 ሰዎች።
በቅርብ ጊዜ ውስጥ ደግሞ ከኩታበር ከተማ ውጭ ባሉ 20 የወረዳው ገጠር ቀበሌዎች ለሚኖሩ ችግረኛ ወገኖች ተመሳሳይ ድጋፍ እንደሚደረግ ወጣቱ ይናገራል። የዛሬውን ችግር ብቻ ሳይሆን የነገውን መፍትሄ ያሰብነን እንሰራለን ይላል ወጣት እንዳልካቸው።
የቅርመ መከላከል ግንዛቤ ቲም ብለን ደግሞ የፈጠርነዋለ ከዚህ ከግሩፕ ውስጥ ማለት ነው። እዚህ ውስጥ በጣም የተሻሉ ልጆች ዩኒቨርሲቲ መራኖች አሉ ለረፍት የመጡና ለወረዳ ኮማንድ ፖስት ድርጊት መራ ሁሉ ወጥቶለት ምን ይሰራ ይሻላሉ ወረዳችን ላይ የተሻለ ግንዛቤ መፍጠር፣ እንዲሁም በሽታ እየገፋ ይመጣ ሌሎች የትራንስፖርት እና የገበያ አሰራሮቻችንን እንዴት መቀየት እንዳለብን በሚል ለኮማንድ ፖስት እንዲሁም ለካቢኔም ጠቋሚ የሆነ መረጃዎችን እየሰጠ ይገኛል። ምናልባት ፈጣሪ ብሎ ደግሞ በሽታን የምንችልን ከሆነ ይህንን መሰባሰብ ቀጣይ ለልማት ማህበር እናውለዋለን ማለት ነው።
የእድሜ ባለጸጋዋና የኩታበር ከተማ ነዋሪዋ ወይዘሮ ሙሉ ተገኝ በክፉ ቀን የተሰጡኝ ምርኩዞች ይሏቸዋል ወጣቶቹን።
ኧረ ደግሞ ያ ደግሞ ይዘለቃል እንዴ? ለትንሽ ላልፍ ነበረ ወላሂ ነቢ ቁርአኔ በምን እንዲያስታወሱኝ አላውቅም። ከፍ ይበሉልኝ እዚህ ሜዲያ ለች እዚህ ሜዲያ ነው ሁለዚህ መቼም የኩራራ እንደው ሁልጭ አርገው እያልን ስንል
ኩራራ የሚሉት ኮሮና ነው። ወጣቶቹ ምን ምን ሰጡት?
ዶቄት 5 ሊትር ዘይት አሁንም አለኝ ትንሽ ቀርቶኛል ሶቶሮ እየበላሁት ገንፎ እንበላለን ቂጣ እንበላለን ምንም አልበላው ነገር አለኝ ዲሊማስ
ድሬ ልኳላቸው በማለት ወጣቶቹን የሚያመሰግኑት እናት ሰሞናዊ ስጋት ከሀገራችን እንዲጠፋ ምኞታቸውንም ገልጸዋል።
አመሰግናለሁ የሞት ሀገራችን ውንጭ በል እንደው እዛው እንደው እንደቁም እንዴት አላህ ጋራ ምን ይጋርገነው አልሽታ
ውልቅ ያርግልን ያሉት መኖን ነው።
የወጣቶቹ ጅምር ለብዙዎች አሪያ ከመሆን ባለፈ በወረዳው የሚስተዋለውን ማህበራዊና ኢኮኖሚያዊ ጫና በማርገብ የሚጫወተው ሚና ከፍ ያለ እንደሆነ የሚያስረዱት ደግሞ የኩታበር ወረዳ ምክትል አስተዳዳሪ ኢማም መሐመድ ናቸው።
በተለይ አካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህጻናቶች፣ ከስደት የተመለሱ የህብረተሰብ ክፍሎች፣ ዝቅተኛ ደመወዝ ያላቸው የመንግስት ሰራተኞች ኮሮናው እየገፋ ከሄደና ኢኮኖሚው ከዚህ የበለጠ ቅርቃር ውስጥ የሚገባ ሆኖ ከተገኘ ሊጎዱ ስለሚችሉ እነዚህ ዜጎች ስለሚታደ ጋቸዋለን በሚል ሳቤ ከዝቅተኛ 50 ብር ጀምሮ እስከ 20 ሺህ ብር ድረስ ያገዙን ነው ያሉት።
መከታላ አስተዳዳሪው የተፈጠረውን ችግር ወደ በጎ አጋጣሚ መቀየር እድል እንደተፈጠረላቸው ይናገራሉ።
ወረዳው በርካታ ምሁራኖች ባለሩስትም በውጭም ያሉት፣ ነገር ግን እነዚህ ምሁራኖች ደግሞ አካባቢያቸውን ሳይጠቅሙ የቆዩበት እድል ነበር። አሁን ከ1500 በላይ ምሁራኖችና ባለሀብቶችን አጅተናል። እነዚህ ይሄ ኮሮና ከቆመ በኋላ እንዴት ማህበር ጭምር ዞሮ አካባቢያችን እንቀይራለን የሚል ዝግጅት ውስጥ የገባንበት ሁኔታ ስላለ ለእኛ እንደ ጥሩ ኦፖርቹኒቲ ነው የወሰድነው ማለት ነው።
በተመሳሳይ ሁኔታ የወረይሉና አካባቢዋ ተወላጆች በኮቪድ-19 ሊደርስ የሚችለውን ቀውስ ለመከላከልና የበኩላቸውን ድርሻ ለማበርከት ማህበራዊ ድረገጽን እንደ ዋና አማራጭ በመጠቀም ላይ ይገኛሉ። አዲስ አበባ ውስጥ በንግድ ስራ የሚተዳደረው ወጣት አክሊሉ በቀለ
በኮቪድ ምክንያት ሊከሰስ የሚችለው የጤናና የምግብ እጥረት ለመቅረፍ እኛም በተወለድንበትና በተማርንበት አካባቢ በውጭና በአገር ውስጥ የሚገኙ የወረይሉ ተወላጆች እና ወዳጆች ማህበራዊ ድረገጽ አማካኝነት ይህን ችግር ለመቅረፍ ነው ይህን ያቋቋሙት።
ሀሳቡን የተነሰሱት አሜሪካን ሀገር ዋሽንግተን ዲሲ የሚገኙት ወንድማችን በለሉ ጎፍ ናቸው።
ስብስቡ ፖለቲካዊ አጀንዳ የሚነዛበት የተነሱበትን ተልእኮ የሚያደናቅፍ ጥላቻ የሚሰበክበት እንዳይሆን በጥብቅ መርህ ላይ የተመሰረተ መግባባት አለን ይላል ወጣት አክሊሉ።
የሚያስተባብሩ አለ፣ ጀርመን አለ፣ ከአሜሪካ አለ፣ ከእንግሊዝ አለ። እነዚህ ጋር ተመካክረ መመሪያ አውጥተናል። መመሪያችን ምንድን ነው? ከፖለቲካ ከሃይማኖት ከስድስት መድረክ ነጻ ነው። ይህ ማንም ሰው ኢሚዲየትሊ አንድ ነገር ሊጻፍ ይህንን ቴሌግራም ግሩፕ አንድ አስር ሰዎች የሚሆኑ የተመረጡ ሰዎች አሉ። ኢሚዲየትሊ ከዛ ስንት ላይ ያንሱታል። እኛ አላማችን የተወለድንበትን አካባቢ መቅረፍ፣ የማህበራዊ ችግሮችን መቅረፍ፣ የስራ አቅም መቅረፍ፣ አካባቢያችን በቴክኖሎጂ የበለጸገችና የተሻለ ህይወት እንዲኖሩ ለማድረግ ነው።
ስብስቡን እስከ ልማት ማህበር የማሳደግ ራዕይ ያለን የሚሉት ወጣቶች ዛሬ በጥቂት ሺዎች የጀመሩት መልካም ስራ ነገ ሚሊዮኖች አብረውበት ከአካባቢያቸው አልፎ ሀገራቸውን ለማቅናት የሚተጉበት ስብስብ እንደሚሆን ተስፋ አላቸው። ወጣቱን በተዛባ እይታ ለሚመዝኑ ወገኖች ስብስቡ ትምህርት የሰጠ ለሌሎች ወጣቶች ደግሞ መነቃቃትን የፈጠረ መሆኑን የወረዳው ዋና አስተዳዳሪ ሰለሞን ተፈራ አሜሪካ ድምጽ ሬዲዮ አስረድተዋል።
በአሁኑ ሰዓት የእነሱን ፈለግ በመከተል ያለው ወጣት በራሱ እየተደራጀ ተቀስረኝ ያለው ይህንንም ደግሞ የተሻለ ለማድረግ ወጣቶች ያለውን የበለጠ ለማንቀሳቀስ ሲባል በራሳቸው ውጭ ባሉት ጥያቄ መሰረት ኮሚቴ ተዋቅሯል። ከወጣቱ ከድርስ አባላት ከሃይማኖት መሪዎች ከሴክተሮች እነዚህ በተለይ ወጣቱን የሚያገኙ ስራ እድል ፈጠራ ጋር የሚያይዙ የስራ ባህልን ለማዳበር ሲባል እንደ ፍላጎታቸው ስለሆነ ቅድም ሳምፕል ስለላኩልን በሰጡን አቅጣጫ መሰረት አዋቅተናል። ይህ ኮሚቴ ደግሞ ወደ ስራ እንዲገባበት ነው ማለት ነው። እና ትልቅ መነሳሳት አያለሁ ወረዳው ላይ።
የወረዳው አስተዳዳሪ እንዳስረዱት በመጪው እሁድ ከወጣቶቹ ተሰብስበው የተላከላቸውን የምግብ እህልና ዘይት ድጋፍ በወረይሉ ከተማ በካቤና ሰኞ ገበያ አካባቢ ለሚገኙ 2000 ለሚሆኑ ችግረኛ ወገኖች ይከፋፈላል። ከዚህ በተጨማሪም ወጣቶቹ ለጤና ተቋማት የንጽህና መጠበቂያ ቁሳቁሶች የላኩ ሲሆን አጠቃላይ ድጋፋቸው ከ2 ሚሊዮን ብር ይልቃል ተብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አብረን ስላመሸን በጣም ደስ ብሎናል። በነገራችን ላይ አድማጮቻችን በቅርቡ ቅዳሜና እሁድ ላይ የሚደመጥ ልዩ መዝናኛ መርሃ ግብር እንጀምራለን። እስከዚያው ከአቀናባሪያችን ኤልያስ አስማረ ጋር ሀብታሙ ስዩም እሰናበታችኋል።
Thank you. ተጨማፈ